ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የህፃናት መጽሐፍ ሲጻፍ ከባድ ጥንቃቄ ይፈልጋል። ዜጋ ነው የምንቀርጸው እና ትንሽ የተበላሸ ነገርም ከነገርናቸው እሱን ይዘው ነው የሚያድጉት።
የዓለም አቀፍ የህፃናት መጽሐፍ ሽልማት አሸናፊዋ ማክዳ አርሽን ነው ቀንጭበን ያሰማናችሁ። የምሽት እንግዳችን ናት። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ደራሲና የሕክምና ባለሙያዋ ማክዳ አርሺ የሶስት ሴት ልጆች እናትም ናት። ማክዳ ዘ ወርልድ ኒድስ ዩኒክሊ ሃፒ ዩ የተሰኘ የልጆች መጽሐፍ በቅርቡ አሳትማለች። መጽሐፉ በይዘቱ ሁሉም ሰው የራሱን ባህልና ማንነት እንዲያከብር ያበረታታል። መጽሐፉ በዩናይትድ ስቴትስ በሚገኘው የብሔራዊ የእናቶች መጽሐፍ ምርጫ ወይንም በእንግሊዝኛው ማምስ ቾይስ አዋርድ አሸናፊ ሆኗል። የዓለም መብራቶች በሚል ርዕስም ወደ አማርኛ ቋንቋ ተመልሰዋል። ኤደን ገረመው በተያያዥ ጉዳዮች ላይ ከማክዳ ጋር ያደረገችው ቆይታ በመከተል ይቀርባል።
ማክዳ አርሺ ደራሲ፣ ነርስ እንዲሁም ደግሞ እናት፣ ወደ መሰናዷችን እንኳን በሰላም መጣሽ። እንኳን እንግዳችን ሆንሽ። እናመሰግናለን።
እንኳን ደህና ቆያችሁኝ። እኔም ስለጋበዛችሁኝ በጣም ነው አመሰግን።
እስቲ በራስሽ አንደበት ለአድማጮቻችን ለተመልካቾቻችን ራስሽን አስታውቂልኝ።
ስሜ ማክዳ ሁሴን አርሺ ይባላል። ባለትዳር የሶስት ሴቶች ልጆች እናት ነኝ። ወዲህም ደግሞ ነርስ ነኝ። ብዙውን በማዋለጃ አካባቢ ሰርቻለሁ። አሁን ደግሞ የህፃናት መጽሐፍ ጸሐፊ ነኝ። በአሜሪካን ሀገር በቨርጂኒያ ግዛት እኖራለሁ።
እሺ፣ በጣም ነው የማመሰግነው። እንግዲህ ዘ ወርልድ ኒድስ ዩኒክሊ ሃፒ ዩ ወይም ደግሞ አሁን በአማርኛ ደግሞ ተመልሶ ተተርጉሞ የዓለም መብራቶች የተሰኘ የህፃናት መጽሐፍ ጽፈሻል እና ይህ መጽሐፍ ደግሞ የማምስ ቾይስ ወይም ደግሞ የእናቶች ምርጥ ተብሎ እውቅና አግኝቷል እና መጀመሪያ እንኳን ደስ አለሽ።
አብሮ ደስ አለን። አመሰግናለሁ።
እስቲ ስለ መጽሐፉ ይዘት ንገሪኝ። ምንድን ነው ለመጽሐፍ ምን አነሳሳሽ? ሀሳቡስ ምን ይመስላል?
እውነቱን ለመናገር ያው ዞር ብንል ባየንበት ቦታ ሁሉ ኢንስፓየር የሚያደርገን የሚያነሳሳን ነገር አለ መጽሐፍ ለመጽሐፍ። የእኔ ዋነኛው እናት መሆኔ ነው እና የሴቶች ልጆች እናት መሆኔ ነው። ከዛም ባሻገር የራሴ የህይወት ተሞክሮ ነው እና እኔ መስማት እፈልግ የነበሩትን ነገሮች ሳድግ ልጆቼ እየሰሙ እንዲያድጉ በጣም ስለምፈልግ እንዲህ አያደርጉም እንዲህ ቢጽፉ ጥሩ ነበር ከምል የእኔ ድርሻ ምንድን ነው? መጽሐፍ እችላለሁ። ብዙ ከማውራት መጽሐፍ ይቀለኛል። ስለዚህ ያንን መጽሐፍ መቻሌ ለምን ጥቅም ላይ አላውለውም? ስለዚህ ልጆቼ እንዲያነቡ የምፈልገውን መጽሐፍ ለምን እኔ አልጽፈውም ብዬ ጻፍኩኝ። ያ ኢንስፓየር ያደረገኝ ሀሳብ ምንድን ነው? ልጆቼ ደስተኛ ሆኖ እንዲኖሩ ፈልጋለሁ። በሚያደርጉት ነገር የራሳቸው ምርጫ ሆኖ፣ ለምሳሌ የህብረተሰብ ጫና አለ፣ ማግባት አለባት፣ መማር አለባት፣ መመረቅ አለባት፣ ስራ አትይዝም እንዴ? ቁጭ ብላ ልጆቿን አታሳድግም እንዴ? እንዴ ፈታ እስከ መቼ ነው የምትቆየው? የሚሉ ነገሮች አሉ። ያን የህብረተሰብ ጫና ተቋቁመው እራሳቸውን ሆኖ በደስታ እንዲያድጉ ፈልጋለሁ። ይህን ደግሞ ከልጅነት ካልሰራንበት በስተቀር ስለማይሆን አድጋ እናት ስትሆን ወይ ሰራተኛ ስትሆን አይ ሳልወልድ አይ ልጆቼን ቤት ቁጭ ብዬ ሳላሳድግ የሚለው ፕሬሸር ሳይኖር ውሳኔዎች በሙሉ የራሷ ሆነው ግን በደስታ እንድትኖራቸው መሆን የምትፈልጋቸውን ነገሮች በሙሉ በደስታ ቤት ቁጭ ብላ ልጆቿን ማሳደግ ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት እንድታደርግ ስለምፈልግ፣ ወታ መስራት ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት ወታ እንድትሰራ ስለምፈልግ፣ ስለዚህ ደስተኛ የሆነ ሲቲዘን ይኖረናል ብዬ ስለማስብ የራሴን ድርሻ ለመወጣት እችን መጽሐፍ ጽፌያለሁ።
የምንኖርበት ዩናይትድ ስቴትስ ከተለያየ ዓለም ክፍል የመጡ ዜጎች በሙሉ የሚኖሩበት ልጆቻችንም ደግሞ ከተለያየ ሀገር ዜጋዎች ጋር የሚገናኙበት ነው። ግን ብዙ ጊዜ የልጆችን መጽሐፍ መጽሐፍ ከባድ እንደሆነ አሁን ቅድም የገለጽሻቸውን ሀሳቦች ለልጆች በቀላል መንገድ መናገር ግዴታ እንደሆነ ባለሙያዎች ይናገራሉና እስቲ ከሱ አንጻር አልከበደሽም ወይ? እንዴት የተለያዩ ሀገር ዜጎችንና ቀደም የገለጽሽውን ሀሳብ ወይም ራስን መሆን የሚለውን ሀሳብ አቀናጀሽው?
የህፃናት መጽሐፍ ሲጻፍ ከባድ ጥንቃቄ ይፈልጋል። ዜጋ ነው የምንቀርጸው እና ትንሽ የተበላሸ ነገርም ከነገርናቸው እሱን ይዘው ነው የሚያድጉት እና እኔ ልጆች መጽሐፍ ላይ የሆነ የአንድ ሀገር ታሪክ እንዳልሆነ ይሄ አሁን እኔ ይዤ የተነሳሁት ሀሳብ ሁሉም ሀገራት ውስጥ አለ። ከህንድም የመጡትን ጓደኞችን አብረን የምንሰራቸው ሰዎች ነበሩ፣ ከተለያየ ሀገር የመጡ እንዳልሽው እዚህ ሀገር የሚኖሩ እና ዝም ብዬ እየጠየቅኩኝ ሪሰርች እየሰራሁ ሳዳምጥ ሁሉም ጋር አንድ አይነት ነገር አለ እና ልጆች ደግሞ ለሌላው አገር ባህል፣ ለሌላው አገር ካልቸር ብሬን አእምሯቸው እንዲከፈት እና አንደርስታንድ እንዲያደርጉት ስለምፈልግ ነው አንድ ባህል ላይ ያልተወሰነ። እዚህ ሀገር ከተለያየ ዋክ ኦፍ ላይፍ ነው የሚመጡት ሰዎች እና ያንን አንደርስታንድ እንዲያደርጉ ልዩነት እንዳለ፣ በልዩነታችንም ውስጥ ደግሞ ውበት እንዳለ፣ በቀለም፣ በፀጉር ከለር፣ በክብደት፣ በምን እንደማንለያይ ያንን ለልጆች ለማሳየት እፈልጋለሁ። እነዚህ ልጆች እዚህ ውስጥ ያሉት ካራክተሮች ከመጀመሪያው ጀምሮ ራሴን እኔ የቀረጽኳቸው እና ከህፃንነት ጀምሮ ነው ጓደኝነታቸው የዘለቀው። የባህል ልዩነት አለ፣ የመልክ ልዩነት አለ፣ የቋንቋ ልዩነት አለ። ያን ሁሉ ተቋቁሞ የዘለቀ ጓደኝነት ነው እና አንድነትንም አብሬ ማስተማር ስለምፈልግ ነው ይህንን የጻፍኩት። እውነቱን ለመናገር በቃላት ለመግለጽ ያስቸግረኛል። ምክንያቱም እዚህ ይህንን መጽሐፍ ለልጆች ልጻፉ እንጂ ያነበቡት ጓደኞቼ፣ ያነበቡት ትልልቅ እናቶች እራሳቸውን አንደኛዋ ገጸ ባህሪ ውስጥ ያገኙታል እና ሁሉም እሱን ነው ያሉት። ይሄንን ስናድግ መስማት እንፈልግ ነበረ፣ ራሳችንን አንደኛው ገጸ ባህሪ ውስጥ አግኝተናታል ይላሉ። እና ደስ ነው ያለኝ። በቃላት ለመግለጽ በጣም ያስቸግራል። አሁን ይሄ መጽሐፍ አማዞን ላይ አለ፣ ጥሩ ሪቪው አለው፣ አማዞን ላይ ይሸጣል። ትምህርት ቤቶች ደግሞ እየሄድኩኝ ኤሌመንተሪ ስኩል እየሄድኩኝ እየሰጠው ነው። አስተማሪዎች፣ የአንደኛ ደረጃ መምህራኖች አይተው አንብበው በጣም ወደውታል። ጥሩ ሪቪዋቸውን ሰጥተውኛል እና በጣም ደስ ብሎኛል። ባርንስ ኤን ኖብልስ ኦንላይን ይሸጣል። አይደክምም አልልም፣ ይደክማል። ጠላለው እንዲህ ብታደርጉት ብዬም አልናገርም።
መጽሐፉ እንግዲህ የዓለም መብራቶች ተብሎ ወደ አማርኛም ተመልሷል እና ወደ አማርኛ ለመመለስ ያነሳሳሽ ነገር ምንድን ነው?
በጣም ጥሩ ጥያቄ ነው የጠየቅሽኝ። ወደ አማርኛ ብቻ አይደለም፣ ወደ ሌሎች ቋንቋዎችም እየተረጎም ነው ወደ ትግርኛና ወደ ኦሮምኛ። እንዲህ አይነት ታሪኮችን ኢትዮጵያም ላሉ ሰዎች እዚህም ሀገር ሆነው ልጆቻቸውን አማርኛ ለሚያስተምሩ ወላጆች ጥሩ የልጆች መጽሐፍ ይኖራል በራሳችን ቋንቋ። ቅድም እንዳልኩሽ አማርኛን በኢትዮጵያ ታሪክ ብቻ ነው። አሁን ለምሳሌ ልጆቻችንን ስናወራቸው በአማርኛ ሲሆን ኢትዮጵያ ብቻ ነው የሚመጣው ጭንቅላታቸው፣ ወይም ደግሞ ድሮ እኛ የምናውቃቸውን አይነት ተረቶች፣ ለዚህ ሀገር የማይሆኑ ተረቶች ማለት ነው። እነሱን ነው የሚያስበው ጭንቅላታቸው። እና ያ እንዳይሆን እነሱ የሚኖሩበትንም ባህል፣ እዚህ ሀገር ያሉበትን ባህል በራሳችን ቋንቋ፣ ስለሌላም ሀገር ባህል በራሳችን ቋንቋ በደንብ አድርገው እንዲረዱ ስለምፈልግ ነው ወደ አማርኛ እንዲተረጎም ያደረግኩት። ታዋቂው ጋዜጠኛ አንተነህ ከበደ ነው የተረጎመው እና እጅግ በጣም የማደንቃቸው እና የምወዳቸው አርታኢ እና ደራሲ ጋሻ የለመለኩት መዋዕል ናቸው አርትዖቱን የሰሩልኝ። በጣም ደስ በሚል ቋንቋ ነው የተጻፈ።
ከዚህ በኋላ ሌሎች ጽሁፎች የመጽሐፍ ሀሳብ አለሽ ወይ? እንደው
የጀመርኳቸው መጽሐፎች አሉ። በተለይ ያው ከኢትዮጵያዊ እንደመሆኔ ከኛ ታሪክ ጋር ተያይዞ ያሉ ነገሮችን ለልጆቻችን ማስተማር ስለምፈልግ በጣም ጥሩ በሆነ ቋንቋ፣ ከለርፉል በሆነ መጽሐፍ ተጽፎ እንዲመጣላቸው በተለይ እዚህ ሀገር ለምናሳድጋቸው ልጆች እፈልጋለሁ። እንደ ድሮ እኛ ስናድግ እንደነበሩ የተረት መጽሐፎች ጮባ እያጅቡ መጣ ምናምን ማለት ሳይሆን አማርኛውን ከዚህ ከእነሱ ከሚያድጉበት ከሞደርን ሶሳይቲ ጋር ተያይዞ ታሪካችንን ሳይለቅ ያለ ስነ ጽሁፍ ማበርከት ስለምፈልግ እየሰራሁባቸው ያሉ ስነ ጽሁፎች አሉ። ይበላይጣሉ ያስባል።
እሺ ማክዳ፣ እንግዲህ ስለሰጠሽን ጊዜ ስለነበረን ቆይታ በጣም ነው የማመሰግነው።
እኔም በጣም ነው የማመሰግነው ስለጋበዛችሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ከቅርብ ጊዜ ወዲህ ኢትዮጵያን በሚመለከቱ የአገር ውስጥና የውጭ ብዙሃን መገናኛዎች የሚወጡ ዘገባዎች ስማቸው እንዲገለጽ ድምፃቸውም እንዳይሰማም ሆነ ምስላቸው እንዳይታይ በሚፈልጉ መረጃ ሰጪዎች የተሞሉ እንደሆነ ይሰማል። የዚህ ምክንያቱ ምንድን ነው? በዘርፉ ውስጥ ያለው ጫናስ እንዴት ይገለጻል? በሚሉ ጉዳዮች ላይ ደረጀ ደስታ ከባለሙያዎችና አስተያየት ሰጪዎች ጋር ያደረገው ቆይታ በመቀጠል ይቀርባል።
ይህ በመገናኛ ብዙሃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱ ይስተዋላል። ለምን ይሆን? የደሴ ነዋሪ ከቅርብ ጊዜ ወዲህ ስማቸውን መግለጽ ያልፈለጉበትን ምክንያት ያስረዳሉ።
ከዚህ በፊት በነበረው ሁኔታ ብዙ ቃለ ምልልሶችን አድርገናል። በዛ ጊዜ ስማችንን የገለጽን ነበር ስናወራ የነበረው። አሁን ግን እንደው ከቅርብ ጊዜ ወዲህ በተለይ በዚህ በሀገሪቱ ከተፈጠረው ነገር አንጻር ይህን ህዝቡም ላይ እየደረሰ ካለ ተቆጣው እንግዲህ ማስክ ኢንቴንሽኖች ምናምን አሉና ከዛ እንግዲህ አሁን ምን ጀምሮ ሌላውም ስሙን ለመግለጽ የማይፈልግም።
በደቡብ ኢትዮጵያ ስማቸውን ጠቅሰው በሰጡት መረጃ የታሰሩ መሆኑን የገለጹልን ሌላው ነዋሪ
የመኖር ስጋትም ስላለኝ ማውራት በጣም ከብደኛል። በጣም ስጋለ ይችላለም ከባድ ነው ማውራት።
እርሶ የደረሰበት ነገር አለ ወይም ሌላ ሰው ላይ የደረሰ ነገር ያውቃሉ?
አንደኛ በእኔም ላይ ደርሷል። 48 ቀን ሙሉ ያለምንም ወንጀል ያለምንም ጥፋት ደሞዝ በመጠየቃችን ብቻ ታስሮ ያለው ከታሰሩ ሰዎች አንዱ እኔ ነኝ። እንደውም በዚህ አካባቢ ምንም ክስ ሳይኖር በነፃ የወጣንበት ወደ 40 ሚሊዮን ሰዎች በዚህ ባደዋቸው ክላስተር በዚህ ባድያዘው በዛው ልክ ደግሞ እድል ነው የት እንዳለ የማይታወቁት ሌሎች አሉ።
የተያዙት በሌላ ምክንያት ነው ወይስ ለመገናኛ ብዙሀን መረጃ በመስጠታቸው ነው በመናገራቸው ነው?
ለመገናኛ ሚዲያ መረጃ በመስጠት ብቻ ነው፣ ሌላ መረጃ የለም። የወረዳውን ኢሜጅ አጥፍተያል፣ የከተማውን የውም የዚህ አካባቢ ኢሜጅ አጥፍተያል። ልትራቢ መናገር የለብህም ማውራት የለብህም በምን ልክ ነው ሰዎች እየተሳደዱ ያሉት?
ሌላዋ የባህር ዳር ነዋሪ መሆናቸውን የገለጹልን ስማቸውን ገልጸው መረጃ መስጠት የማይፈልጉበትን ምክንያት ይናገራሉ።
ያው ብዙ ጊዜ ስማችንን የማንገልጸው በሁለት ምክንያት ነው። አሁን እኛ ባለንበት ወቅታዊ ሁኔታ የምናነሳው ሀሳብ የሚቀበለውም ወገን ይኖራል፣ የማይቀበለውም ወገን ይኖራል። ስም እራሳችን ስም የአንድ ሰው መለያ ነው አይደል? ያንን የራሳችንን አጋልጠን እስከ አባታችን ድረስ ስንናገር የምንናገረው ሀሳብ የማይቀበለው ወገን እኛን ጉዳት ለማድረስ በቀላሉ ምቹ ሁኔታ ፈጠረለት ማለት ነው። ከመንግስት አካል ሀሳባችንን የሚቃረን ሊኖር ይችላል። እንደገና ደግሞ ከዛ ጎረቤታችን ሊሆን ይችላል፣ ከአካባቢያችን ያለ ሰው። ለምን እንደዚህ አይነት ጥያቄ? ምክንያቱም የምናወራውን ነገር ግማሽ ሲቀበል ግማሽ ስለማይቀበል የደህንነት ስጋት ስለሚገባል ከዛ አንጻር ስማችን ላለመጥቀስ እናስባለን።
ይህ በመገናኛ ብዙሀን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱን የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ይናገራል።
ስሜ እንዲጠቀስ አልፈልግም፣ ምስሌ እንዲቀረጽ አልፈልግም የሚሉ አስተያየት ሰጪዎች ዜናና ዘገባዎችን በምንሰራበት ጊዜ እየበዛ እንደመጣ እኛም በስራችን ላይ የምናስተውለው ጉዳይ ነው። በእርግጥ ኢትዮጵያ ውስጥ በተለይ ከመገናኛ ብዙሀን ስራ ጋር በተያያዘ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እየተባባሰ ነው እንጂ እየቀነሰ የመጣ ጉዳይ አይደለም። አሁን ሀገሪቷ ካለችበት የጸጥታና የደህንነት ሁኔታ እንዲሁም የፖለቲካ ሁኔታ ጋር በተያያዘ እየተባባሰ መጣ እንጂ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እስካሁን ድረስ ያልተፈታ ችግር ነው። ከተርታው ዜጋ አንስቶ እስከ ከፍተኛ ባለስልጣናት ድረስ፣ ካልተማሩ ሰዎች አንስቶ ክሪቲካል እስከሆኑ ምሁራን ድረስ ሀሳባቸውን ኦን ዘ ሪከርድ ለመገናኛ ብዙሀን ለማካፈል ፈቃደኛ ያለመሆን ሁኔታ አለ። እየተባባሰ ነው እንጂ እየቀነሰ አልመጣም።
በሳምንታዊው የእንግሊዝኛው ካፒታል ጋዜጣ ላይ የሚሰራውና የኢትዮጵያ አርታያን ማህበር መስራችና የቦርድ ጸሐፊ የሆነው ሙሉቀን ወንደሰን ከቀደመው መንግስት ጋር ሲያነጻጽረው ልማዱ እየጨመረ የመጣ ብቻ ሳይሆን መልኩንም እየቀየረና በአይነቱም እየሰፋ መምጣቱን ይናገራል።
ድሮ ሁሌ የሚገርመኝ በቀደመው ዘመን በሚኒስትሮች ደረጃ ወይም ደግሞ ከነሱ ውጭ መውጣት የሌለበት መረጃ ነው በኦፍ ሪከርድ የሚነገረኝ ወይ በሚኒስትሮች ታጎ አሁን ደግሞ ዳው ባለሙያዎችም ዩኒቨርሲቲ ባለሙያዎች እንዲላይ ነገር ቢፈጠር ምንድነው እናንተ አስተያየት? የሆነ ንግድ ውስጥ ያሉ ባለሙያዎች ሊሆን ይችላሉ ወይ መሳሰል ይጠግባል ሀብቶች ራሳቸው የባለ ሀብቶች በጉዳዮቻቸው ላይ ችግር ገጥሟቸው ሰሜን ሳታቀስ ይሄ ነገር ይሄን ነገር ገጥሞናል ይሄ ነገር ይመጣል እንዲህ ካልሆነ የሚል አስተያየት እየሰጡ ስማቸው እንዲጠቀስ አይፈልጉምና ፍርሃቱ እየጨመረ ነው የመጣው። እኔ ምክንያቱም ይሄ ነው ማለት አልችልም ግን ሰዎች ተፋደሉ
ሙሉ ቀን ይህ ስምና ማንነትን በመደበቅ መረጃ የመስጠት ጥያቄና ለማድ በመንግስት ብቻ ሳይሆን በማህበረሰቡና በተለያዩ ዘርፍ በተሰማሩ ባለሙያዎችም ጭምር ዘንድ የሚታይ መሆኑን ያስረዳል።
ይሄ ችግር ያለ እንደ ማህበረሰብም ያስለኛል የኛ ማህበረሰብ ድብቅ ሳይሆን አይቀርም ከዛ ጋር ምናልባት ሊያያዝ ይችላል ግን ፖለቲካ ወዛው ሚዲያዎች መረጃ የሚፈልጉት ከመንግስት ተሿሚዎች ደግሞ ከመንግስት ኃላፊዎች ወይም ከቢሮ ኃላፊዎች ከሚመለከታቸው ባለሙያዎች ነው። ከዛ ባለፈ ደግሞ ከህብረተሰቡም እንደዚሁም ደግሞ የተለያዩ ውጭ ያሉ ባለሙያዎች አሉ። ለምሳሌ ዩኒቨርሲቲ ውስጥ ሊሆን ይችላል ወይም ደግሞ በተለያየ ጉዳይ ላይ ኤክስፐርቲዝ የሚሰጡ ሰዎች ይኖራሉ እና ከነሱ አካባቢ ነው መረጃ የሚገኘው። እንግዲህ ቀደም ባለው ዘመን አሁንም ያው ትሬንድ ተመሳሳይ ነው። ከዚህ በፊት እኔ ባለኝ ልምድ እንግዲህ የጉዳዩ ቀጥተኛ ባለቤቶች ራሳቸው ሳይቀሩ ሚኒስትሮች ለምሳሌ ወይም ሚኒስትር ዴታዎች ሊባል ይችላል ነው እነሱ አንዳንዴ ሲሜን ሳጠቅስ ይሄ ነው መረጃ ያለው መረጃ ብለው ሲሰጡ ይታያል። እና እንደዚህ አይነት ልምዶችን አልፈናል። አሁን ላይ ደግሞ ያው መልኩ የተቀያየረ ቢሆንም ተመሳሳይ ነው። ምክንያቱም ምንድን ነው ከተባለ ኃላፊነትን የመውሰድ ፍርሃት ይመስለኛል። እንግዲህ
ለደህንነታቸው አስጊ ባልሆነበት ሁኔታ ውስጥ ሆነው ማንነታቸውን በመግለጽ መረጃ መስጠት የማይፈልጉ ሰዎች መኖራቸውን የሚናገረው ኤርሚያስ ይህም የራሱ የሆነ ሌላ ምክንያት አለው ይላል።
ይሄ ምናልባት ከተለያየ አንግል ልንመለከተው እንችላለን። አንደኛው ጉዳይ ግን ለሚተላለፈው መረጃ ኃላፊነት ላለመውሰድ ወይም ደግሞ በመረጃው ትክክለኝነት ላይ ማረጋገጫ መስጠት አለመፈለግ የሚመነጭ ሊሆን ይችላል። ምናልባት ደግሞ ፋይናሊ ያ ስሙ እንዳይጠቀስ የፈለገ አካል የሚሰጠው መረጃ ትክክል ያልሆነ ሆኖ ከተገኘ ስሙን ስላልጠቀሰ ተወቃሽ የሚሆነው ወይም ኃላፊነት የሚወስደው የሚዲያ ተቋሙ ነው የሚሆነው እና ከእንዲህ አይነት ኃላፊነትም የመሸሽ ጉዳይ ሆኖ ነው የምመለከተው እና ይሄ በጣም አስቸጋሪ ነው ለመገናኛ ብዙሃን ስራ። እንዲህ አይነቱ ልምድ መቀረፍ ያለበት ሁኔታ ነው።
በአማራው ክልል ሸዋሮቢት ነዋሪ ያለው ነባራዊ ሁኔታ ማንነትን ገልጾ መረጃ ለመስጠት የሚያስደፍር አይደለም ይላሉ።
ሰሞኑን ተናግረ ሁሉ ነገር በግዳራ በማይታወቁ ሰዎች መታገት ይኖራል። በድንገት መከላከያው ራሱ መጥቶ ይችላል። ስለዚህ በተሻለ መጠን እውነቱን ተናግረ
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ ይህ ማንነትን ሳይጠቅሱ መዘገብ ጠቃሚ የሚሆንበት አግባብ ቢኖረውም የጋዜጠኝነትንና የሚዲያ ተቋማትን ተአማኒነት በጣም የሚጎዳ መሆኑን ያስረዳሉ።
በአንድ በኩል ያው የጋዜጠኝነትን ነጻነት ትክክለኛነቱንና ተአማኒነቱን ይፈታተናል። ይሄ በተለይ በጣም ብዙ ጊዜ የሚፈታተን ነው። በተለይ ለተአማኒነት እጅግ በጣም አደገኛ አቀራረብ ነው። ዞሮ ዞሮ ሙያውንም የሚያሳንስ በኋላ ያ ጉዳይ እንደው በተጨባጭ እውነት የማይሆን ከሆነ ያንን የሚዲያ ተቋም በጣም የሚያሳንሰውን ሁኔታ የሚፈጥር ነው። በሌላ በኩል የራሱ ደግሞ የሆነ ጎጎን ያለበት ጊዜ አለ። በተለይ በጣም ግራንድ የሆኑ የሙስና ሁኔታዎች ሲኖሩ፣ አንዳንድ የፖለቲካ ስካንዳሎች እንደዚህ አይነት ነገር ሲኖሩ፣ በተለይ እንዲሁ ስማቸውን መግለጽ የማይፈልጉ ሰዎች ለጋዜጠኞች ሊክ የሚያደርጉበት ሁኔታ አለ። ይሄ ሲዘገብ እናያለን። ይሄ ግን አልፎ አልፎ ነው፣ ብዙ ጊዜ የሚፈጸም ነገር አይደለም።
መረጃን እንደ ልብ ማግኘት በማይቻልበት እንደ ኢትዮጵያ ባሉ አገሮች ውስጥ ጋዜጠኞች እንዲህ ያሉ ችግሮች የሚገጥሟቸው ቢሆንም በዚህ ሁኔታ ውስጥ ቢሆን እንኳ ይህ አይነቱ የዘገባ ልማድ የሚበረታታ አይደለም ይላሉ መምህር መኩሪያ።
ለዚህም ነው ብዙ ሚዲያ ድርጅቶች ኤዲቶሪያል ፖሊሲ የሚባል ነገር አላቸው እና በዛ በኤዲቶሪያል ፖሊሲ ይሄ ህግ ነው፣ ስነ ምግባር ስለሆነ ይህንን መከተል ስላለባቸው እንደዚህ አይነት እገዳዎችን ያስቀምጣሉ። ስለዚህ ይሄ አንደኛ ለሚዲያው ይጠቅማል፣ ሁለተኛ ለታዳሚውም እጅግ በጣም ጠቃሚ ነው። እንደገና ደግሞ የራሳቸውን የሚዲያ ስታንዳርድ ደረጃ ለመጠበቅ ሲሉ ይህንን እንደው በሚገባ አጠንክረው ሊይዙት ይገባል።
መረጃ ለመስጠት በይፋ የተቋቋመው የመንግስት ድርጅት ኃላፊነቱን በሚገባ ካልተወጣ ይህ ችግር የሚቀጥል መሆኑንም መኩሪያ ይናገራሉ።
በተለይ የመንግስት ኮሚኒኬሽን ጽህፈት ቤት ኤጀንሲ ያሉ ድርጅቶች በዚህ በኩል ትልቅ ኃላፊነት አለባቸው። ምክንያቱም እንደዚህ አይነት ነገር እየበዛ ሲሄድ ዞሮ ዞሮ ጉዳቱ ለመንግስትም ጭምር ነው። እንደውም መንግስት የበለጠ ማበረታታት ያለበት በተለይ ሂስ የሚሰጥ መንግስትን ሊመልስ የሚችል ከተሳሳተበት መንገድ ሊያርመው የሚችል አቀራረብ እንዲኖራቸው በማድረግ ዝም ብሎ ተጨባጭ ያልሆነ ሳይሆን ግን በተጨባጭ መንግስትን የሚተች ነገሮች በሚቀርቡበት ጊዜ ብዙ ነገሮች በመንግስት በኩል ሊስተካከሉ ይችላሉ። ለመንግስትም ጥቅም ነው፣ ጉዳት የለውም። ስለዚህ ይህን መገንዘብ ያለባቸው ይመስለኛል።
ማንነትን ሳይገልጹ የሚሰጡ መረጃዎች የበዙ መምጣት በመገናኛ ብዙሃን ተአማኒነትና ተቋማቱ ለማህበረሰቡ በሚሰጡት ጥቅም ላይ የሚኖራቸው ጎጂ ጎኖች በሀገር ሰላምና የመተማመን ላይ የሚፈጥሩት ችግር ከፍተኛ መሆኑን ያነጋገርናቸው ነዋሪዎችና ባለሙያዎች ገልጸውልናል። በዚህ ጉዳይ የመንግስትን አስተያየት እንዲያስደምጡን በስልክና በቴክስት መልእክት የተውንላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዲኤታ ሰላማዊት ካሳን መልሰን ልናገኝ አልቻልንም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ከሳምንቱ ውስጥ እንግዲህ ሰባቱንም ቀናት ወጣቶችን የሚመለከቱ አበይት ጉዳዮች የሚካተቱበት መሰናዶ ነው። ወደ ቀጣዩ ዘገባ ከመሻገራችን በፊት አንድ መልእክት ሰምተን እንመለሳለን።
የዓለም የ10000 ሜትር የብር ሜዳሊያ አሸናፊዋ አትሌት ለተሰንበት ግዳይ የ2023 የዓለም አትሌቲክስ ሽልማት አካል የሆነውን የስፖርታዊ ጨዋነት ወይንም ፌር ፕሌይ ሽልማት አሸናፊ ሆናለች። ለተሰንበት ለሽልማቱ የተመረጠችው በሃንጋሪ ቡዳፔስት የዓለም አትሌቲክስ ሻምፒዮና ላይ ባሳየችው የመልካምነት ተግባር ነው። ይኸውም ለተሰንበት በሴቶች 10000 ሜትር የብር ሜዳሊያ ካገኘች በኋላ ውድድሩ ሊጠናቀቅ ሲል ወድቃ የነበረችውን ትውልደ ኢትዮጵያዊቷን የኔዘርላንድስ አትሌት ሲፋን ሐሰንን ማጽናናት ቷ ነው። ለስፖርታዊ ጨዋነት ሽልማት በደጋፊዎች ከተጠቆሙት እጩዎች መካከል በአንደኝነት የተመረጠችው ለተሰንበት ከዓለም አቀፉ የፌር ፕሌይ ኮሚቴ ዋና ጸሐፊና ከዓለም አትሌቲክስ ስራ አስፈጻሚ ቦርድ አባል ሱኒል ሳብሃርዋል ጋር በበይነመረብ ባደረገችው ውይይት ወቅት ሽልማቱ ተበርክቶላታል። ሳብሃርዋል በውይይቱ ወቅት የዘንድሮውን ልዩ የስፖርታዊ ጨዋነት ዋንጫ ሳበረክትልሽ ክብርና ደስታ ይሰማኛል ብለዋል። በትራክ ላይም ሆነ ከዚያ ባለፈ ሌሎች አትሌቶችን በመርዳት በዚህ ዓመት ላስመዘገብሽው አስደናቂ ስኬት እንኳን ደስ አለሽ ሲሉም አክለዋል። የ2023 የስፖርታዊ ጨዋነት ሽልማትን በማግኘቷ ደስተኛ መሆኗን የገለጸችው ለተሰንበት በበኩሏ ለሽልማቱ ያበቃትን ክስተት ስትገልጽ ሲፈን ስትወድቅ ልቤ ተሰብሮ ነበር፣ የመውደቅን ስሜት አውቀዋለሁና ብላለች። ሰዎች ደስተኞች ሲሆኑ ደስታለው፣ ሲያዝኑ አዝናለው ስትልም ስሜቷን አንጸባርቃለች። የዩቬንቱሱ አማካይ ፖል ፖግባ አበረታች መድኃኒት መጠቀሙ በምርመራ መረጋገጡን ተከትሎ ከፍተኛው የአራት ዓመት እገዳ እንዲጣልበት የጣሊያን የጸረ አበረታች ቅመሞች አቃቤ ሕግ ጠይቋል። ፈረንሳዊው የ2018 የዓለም ዋንጫ አሸናፊ ፖግባ መስከረም ወር ላይ በጊዜያዊነት ታግዶ ከአንድ ወር በኋላ በተደረገበት የቢናሙና ምርመራ አበረታች ንጥረ ነገር መጠቀሙ ተረጋግጧል። የ30 ዓመቱ ፖግባ ጉዳዩ ወደ አገሪቱ ጸረ አበረታች ቅመሞች ፍርድ ቤት እንዳይሄድ በማሰብ ከጣሊያን ጸረ አበረታች ቅመሞች ኤጀንሲ ጋር በይግባኝ ላይከራከር እንደሚችል አሶሺየትድ ፕሬስ ዘግቧል። የአራት ዓመት እገዳው ከተወሰነበት የእግር ኳስ ሕይወቱን ሊያቆም እንደሚችልም ጠቅሷል። የፖግባ ተወካዮች የዶፒንጉ ክስተት የመጣው በዩናይትድ ስቴትስ ውስጥ ባማከረው ሐኪም የታዘዘውን የምግብ ማሟያ በመጠቀሙ ነው ይላሉ። በዓለም የጸረ አበረታች ቅመሞች ሕግ መሰረት ፖግባ የአራት ዓመት እገዳ ይጣልበታል ተብሎ የሚጠበቅ ሲሆን ጥፋተኛ አለመሆኑን ካረጋገጠ ገጠ ቅጣቱ በግማሽ ሊቀንስ ይችላል። ድርጊቱ ከውድድር ውጪ የተፈጸመና ከወቅታዊ አቋሙ ጋር የማይገናኝ ከሆነ ደግሞ እገዳው ለወራት ብቻ ሊሆን ይችላል። ሆኖም የዶፒንግ ሰለባ መሆኑ ከታወቀ በኋላ ፖግባ ከዩቬንቱስ ጋር ልምምድ ማድረግ ያቆመ ሲሆን ደሞዙም ታግዷል። የ2034ቱን የዓለም ዋንጫ ለማስተናገድ ብቸኛ ተጫራች የሆነችው ሳውዲ አዲስ ስታዲየም ብቻ ሳይሆን አዲስ የመዝናኛ ከተማ መገንባት እንደጀመረች አስታውቃለች። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ቢን አብዱላዚዝ ከሪያድ በ40 ደቂቃ ርቀት ላይ የምትገኘውንና በውስጧ የተለያዩ ስታዲየሞችን የምታካትተውን የቂዲያ ከተማ ዲዛይን ትናንት ይፋ አድርገዋል። ከተማዋን በቅርብ ጊዜ ውስጥ በመዝናኛ፣ በስፖርትና በባህል መስኮች ቀዳሚ የዓለም መዳረሻ የማድረግ ዓላማ እንዳላቸውም ገልጸዋል። እግር ኳስና ጎልፍን ጨምሮ የተለያዩ ስፖርታዊ ውድድሮች የሚካሄዱባቸው ስታዲየሞች ከተማዋ ከምታካትታቸው ግንባታዎች መካከል ሲሆኑ ሀገሪቱ የ2034 የዓለም ዋንጫን የማዘጋጀት እድሉ ከተሰጣት ውድድሩን አዲስ በምትገነባው ከተማ ለማሰናዳትም አቅዳለች። ሳውዲ ውድድሩን ለማዘጋጀት ብቸኛዋ እጩ ብትሆንም ፊፋ በመተዳደሪያ ሕጉ መሰረት ከሚቀጥለው ዓመት በፊት አዘጋጁን አገር ይፋ ማድረግ አይችልም። ሆኖም ውድድሩ እንደሚሰናዳባት የምትጠበቀው ከተማ ግንባታዋ የተጀመረ ሲሆን የ2.7 ቢሊዮን ዶላር ፕሮጀክቶች ለኮንትራክተሮች መሰጠታቸውም ተገልጿል። በ360 ስኩዌር ኪሎ ሜትር ውስጥ 60 ሺህ ግንባታዎች በከተማዋ እንደሚገነቡና ይህም ለ325,000 ሰዎች የስራ እድል እንደሚፈጥር ተገልጿል። የሳውዲ መንግስት የቂዲያ ከተማ ከተገነባች በኋላ በአመት 48 ሚሊዮን ቱሪስቶች ይጎበኟታል ብሎ ተስፋ አድርጓል። በመጨረሻም ከዶፒንግ ጋር በተያያዘ ሰሜን ኮሪያ የተጣለባትን እገዳ ተላልፏል የተባለው የእስያ ኦሎምፒክ ምክር ቤት ቅጣት ተጣለበት። ሰሜን ኮሪያ የጸረ ዶፒንግ ምርመራ ለማድረግ ፈቃደኛ ባለመሆኗ ምክንያት ከኦሎምፒክና ፓራሊምፒክ ዝግጅቶች ውጪ በሌሎች ዓለም አቀፍ ውድድሮች ላይ ሰንደቅ ዓላማዋ እንዳይውለበለብ የዓለም ጸረ አበረታች ቅመሞች ኤጀንሲ ዋዳ ከዚህ ቀደም እገዳ ጥሎ ነበር። ሆኖም ከዋዳ የተለያዩ ማሳሰቢያዎች ቢሰጡም በፈረንጆቹ መስከረምና ጥቅምት ወር በቻይና ሃንግዙ በተካሄደው የኢሲያ ጨዋታዎች የመክፈቻና የመዝጊያ ስነ ስርዓት እንዲሁም የሜዳሊያ ዝግጅቶች ላይ የሰሜን ኮሪያ ባንዲራ ታይቷል። በዚህም ምክንያት የኢሲያ ኦሎምፒክ ምክር ቤት 500 ሺህ ዶላር እንዲከፍል ዋዳ ቅጣት ጥሎበታል። ምክር ቤቱ ይግባኝ የሚያቀርብበት ህጋዊ ቀነ ገደብ ማለቁንም የገለጸው ዋዳ በመሆኑም ተከሳሹ ቅጣቱን እንደተቀበለ እቆጥራለሁ ብሏል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ እናመሰግናለን። ዩናይትድ ስቴትስ ነባር አሜሪካውያን ማህበረሰቦችን አስመልክቶ አዲስና የተሻለ የታሪክ ምዕራፍ ለማስመዝገብ ቁርጠኛ እንደሆነች ከሰሞኑ ፕሬዚደንቱ አስታውቋል። የዚህን ጉዳይ ዝርዝር አኒታ ፓውል ልካልናለች። ቆንጅታዬ ታስተማናለች።
በነባሮቹ የአሜሪካ ተወላጆች ላይ የደረሰውን ስቃይና ፌዴራል መንግስቱም ያን ለማስተካከል መስራት ያለበት ስራ ያለ መሆኑን ፕሬዚደንት ባይደን ተናግረዋል።
It's hard work to heal the wrongs of the past and change the course and move forward. But the actions we're taking today are key steps into that new era.
ቀድሞ የተፈጸሙ ጥፋቶችን እየጠገኑ ቀጣይ ጉዞ እያስተካከሉ ወደፊት መራመድ ልፋት የሚጠይቅ ከባድ ስራ ነው። ቢሆንም ቀደምቱ ዜጎች ሉዓላዊነታቸውንና የራሳቸውን እድል ራሳቸው ለመወሰን ለሚበቁበት ለመጪው ዘመን እኛ ዛሬ የምንሰራቸው ስራዎች ቁልፍ እርምጃዎች ናቸው። ተከብራችሁ ራሳችሁን በምትፈልጉት መንገድ የማስተዳደርና ለሚያሻችሁ መንገድ የማደግ መሰረታዊ መብታችሁ የሚከበርበት አዲስ ዘመን። የዚህ ጉባኤም ዓላማ እርሱ ነው።
ወደ 300 ከሚጠጉ የነባሮቹ ማህበረሰቦች መሪዎች ጋር በናካቻን ታክ ማህበረሰብ ቀደምቶች መሬት ላይ ጉባኤ የተቀመጡት ፕሬዚደንት ባይደን ከ190 የሚበልጡ ስምምነቶችን ይፋ አድርገዋል። ነባር አሜሪካውያን ማህበረሰቦች ከፌደራሉ መንግስት በቀላሉ ገንዘብ እንዲፈቀድላቸው፣ በኒውክሌር ቁስ የተበከሉ አካባቢዎችን የማጽዳት ጥረት እንዲካሄድ፣ ወደ ንጹህ የኃይል ምንጭ ሽግግር የሚካሄዱ ጥረቶች ድጋፍ እንዲሰጣቸው የሚሉት ከተደረሱት ስምምነቶች ውስጥ የሚጠቀሱ ናቸው። በየቦታው ተበትነው ያሉ የነባሮቹ የአሜሪካ ህንዶች አዝሞችና ቅዱሳን ቅርሳ ቅርሳቸው ወደ ማህበረሰባቸው ሀገር እንዲመለሱ መስራት አስፈላጊ መሆኑን በስምምነቱ ላይ ሰፍሯል። ከትላልቆቹ የነባሮቹ ማህበረሰቦች መሪዎች አንዱ የሆኑት የቼሮኪዎቹ መሪ ቼክ ሆስተን ፌደራሉ መንግስት የሚያደርገው ጥረት እጅግ በጣም አዎንታዊ መሆኑን ለቪኦኤ ገልጸዋል። ጥረቱ እንደሚቀጥል
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ብርሃን ኃይሉ ደግሞ በቅንብሩ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።